በኢትዮጵያ ያለው የሕግ ስርዓት ያገዛዙ ጥቃት መፈጸሚያ ከመሆን ባለፈ የዜጎችን መብት አያስከብርም ሲል ሰማያዊ ፓርቲ ከሰሰ። በፍርድ ቤት ነጻ የተባሉ ተከሳሾች እንኳን በካድሬና በማረፊያ ቤቱ ፖሊስ ትዕዛዝ መታገዳቸው የፍትህ ስርዓቱ በአገሪቱ የተቀበረ ለመሆኑ ማስረጃ ነው ሲሉም ኮንነዋል። መለስካቸው አምሃ ዛሬ ፓርቲው የጠራውን ጋዜጣዊ መግለጫ ተከታትሎ ተከታዩን አጠናቅሯል።
ፓርቲው ዛሬ ረፋዱ ላይ በጠራው ጋዜጣዊ ጉባኤ ላይ ያሰራጨው የጽሑፍ መግለጫ ኢትዮጵያ ውስጥ ከሕገ መንግሥቱ ጀምሮ በአዋጅና በሌሎችም የዜጎችን መብት የሚደነግጉ በርካታ መሠረቶች ቢኖሩም ለይስሙላ ሕጋዊ ሥርዓት እንዳለ ከማስመሰልም አልፎ ለአገዛዙ ማጥቂያና መግዣ ከመሆን ባለፈ የዜጎችን መብት እያስከበሩ አይደለም ሲል ይንደረደራል። ለዚህም ምሳሌ ናቸው የሚላቸውን ማያሌ የፍርድ ቤትና የተያያዥ ፍትህ ስርዓቱ አካላት አከናውኗቸዋል ያላቸውንም የሰማያዊ ፓርቲ ምክትል ሊቀመንበር አቶ ነገሰ ተፈረደኝ በንባብ አሰምተው ነበረ።
አገዛዙ የሚደርስበትን ጫና በሕግ ስም ለማቃለልና ሕግን ለመግዣነት እንደሚጠቀምም ያለ ምንም መረጃ ታስረው መረጃ ስላልተገኘባቸው ከበርካታ ስቃይ በኋላ የተለቀቁትን ማስታወሱ በቂ ነው። ለአብነት ከአንድ ዓመት ከስድስት ወር በኋላ በስቃይ እስር ቤት የቆዩትን የዞን 9 አባላት እና አሁንም በፖሊስ ትዕዛዝ እስር ቤት እንዲቆዩ የተደረጉትን እነ የሸዋስ አሰፋ፣ ሀብታሙ አያሌው፣ አብርሃ ደስታና ዳንኤል ሽበሺ በታፈነው ፍርድ ቤት እንኳን ነጻ መባላቸው ለጸረ ሽብር ሕጉና ሌሎች የመግዣ ሕጎችን ያጋለጠና ፍትህ እንደተቀበረች በግልጽ አሳይቷል።
መግለጫው አክሎ እንደሚዘረዝረው መንግስት ራሱ በጠራው ሰልፍ ሰበብ ባልተገኙበት የተገኙትንም በፈጠራ ክስ እየለቀመ ያሰራቸውን የፓርቲያችን አባላትና ሌሎች ኢትዮጵያውያን ከስድስት ወር በላይ በማያሳስር ክስ እስከ 4 ዓመት ተወሰኑባቸዋል ይላል። አብዛኞቹ እስከ ዛሬ ምንም አይነት ፍትህ እንዳላገኙ ስም ጠርቶ ይዘረዝራል። አንዳንድ ጊዜም የታሰሩ ዜጎች ወህኒ ቤቱ ማጓጓዣ የለንም በሚል ምክንያት በፍርድ ቤት ትዕዛዝ የተሰጠን ቀጠሮ እንደሚጥስና ፍትህ ጠባቂ ዜጎች እንደሚጉላሉ ያትታል። ሌሎችንም ህገወጥ ድርጊቶች ናቸው ያላቸውን አቶ ነገሰ ይዘረዝራሉ።
ዜጎችን ያለ መረጃ ፍኖ ማሰር፣ በቀጠሯቸው አለማቅረብ፣ እንዳይጠየቁና ምግብና ሌሎች ቁሳቁሶች እንዳይገቡላቸው መከልከል፣ በፍርድ ቤት ነጻ የተባሉ ይግባኝ የሚጠየቅባቸው እንኳ ከእስር ቤት ውጭ ሆነው መከራከር እየተገባቸው ከእስር እንዳይለቀቁ ማድረግና ሌሎችም በሕገ መንግስቱና በአዋጆች አገዛዙ የደነገጋቸው ሳይቀር መጣሱ በኢትዮጵያ ሕግ ለፖለቲካ መሳሪያ እንጂ የበላይነት እንደሌለ ከበቂ በላይ ማስረጃ ነው።
በጋዜጣዊ መግለጫው ላይ ከተሳተፉ ጋዜጠኞችም የተለያዩ ጥያቄዎች ቀርበዋል። በፍርድ ቤት በነጻ ተሰናብተው እንዲለቀቁ የተባሉት እነ አቶ ሀብታሙ አያሌውን በመግለጫው እንደተመለከተው ካድሬዎችና የሆነ ቤት ፖሊሶች አይደሉም በእስር እንዲቆዩ ያዘዙት። በአቃቤ ሕግ ይግባኝ ባይነት በጠቅላይ ፍርድ ቤት የእግር ትዕዛዝ መሰረት ነው። ይሄ መረጃ አላችሁ የሚል ጥያቄ ቀርቦላቸዋል። አቶ ይልቃል ጌትነት የፓርቲው ሊቀመንበር ለዚህ ምላሽ ሰጥተዋል።
በአጠቃላይ እንግዲህ የመግለጫችን ዓላማ የሕግ ስርዓቱ መላቀጥ የሌለውና ሕግ ተቀብሯል በሚል አቋም ስለሆነ ትናንሽ ሕግ የሚመስሉ ነገሮችን ለመነጋገር በማንችልበት ደረጃ ላይ ደርሰናል ነው የኛ መሰረታዊው ነገር እንጂ አንድ መስመሩን ጠብቆ በሚሄድ ነገር ላይ ትንሽ የተዛባ ነገር ኑሮ ያንን ለማስተካከል የተሰጠ መግለጫ አይደለም። አሁን ሕግ የሚባለው ነገር ሞቶ ተቀብሯል ነው የሰማያዊ ፓርቲ አቋም። ፍርድ ቤት ከፈታቸው በኋላ ከበራቸው ላይ ደህንነት መልሶ ያስራቸውና ከዛ በኋላ ይግባኝ ተጠየቀ ይባላል። ይህ በየትኛው የህግ አሰራር ነው እንደዚህ አይነት ነገር ያለው?
ቪኦኤ ይህን ጉዳይ እየተከታተለና እየዘገበበት እንደሆነ ይታወቃል። የሶስቱ ተቃዋሚ ፓርቲዎች አመራር አባላትንና ሌላው ተከሳሽ አቶ አብርሃም ሰለሞንን የበታች ፍርድ ቤት ነሐሴ 14 ቀን 2007 ዓ.ም በሰጠው ብይን መሰረት መከላከል ሲያስፈልጋቸው በነጻ አሰናብቷቸዋል። አቶ ሀብታሙ አያሌውና አቶ አብርሃም ሰለሞንም በዕለቱ እንዲፈቱ ትእዛዝ ሰጥቷል። ይሁንና ትእዛዙ ያልተፈጸመው የበታች ፍርድ ቤቱ የጠቅላይ ፍርድ ቤትን ትእዛዝ ማክበር አለብኝ በማለቱ እንደሆነም ቪኦኤ መዘገቡ አይዘነጋም። ሰሞኑን የፌዴራል መንግስት ከፍተኛ አመራሮች መልካም አስተዳደርን በተመለከተ ለሶስት ወራት የተካሄደ ጥናትን መሰረት አድርገው በጠቅላይ ሚኒስትር ኃይለማርያም ደሳለኝ መሪነት ውይይት አድርገው እንደነበረ በኢትዮጵያ ብሮድካስቲንግ ኮርፖሬሽን ቴሌቪዥን ዝግጅት ለሁለት ቀናት ተላልፏል። ጥናቱ ካተኮረባቸው ተቋማት መካከል ፍርድ ቤቶችን ተካተዋል። ጥናቱ እንዳመለከተው ፍርድ ቤቶች በከባድ ወንጀል የተከሰሱትን በቀላል ቅጣት እንደሚፈቷቸው፣ ዳኞች አርፍደው እንደሚገቡ፣ ባለጉዳዮች እንደሚያመናጭቁ፣ ባለጉዳዮች ጠበቃ ሲፈልጉ አንድ ጠበቃ የትኞቹን ዳኞች እንደሚያውቅ እንደሚጠይቁ፣ በአጠቃላይ ፍትህ በገንዘብ እየተገዛ እንደሆነ የሚጠቁሙ አባባሎች ተደምጠዋል።
ሌላው እዚህ ጥናት ላይ የተዳሰሰው የፍትህ ዘርፍ ነው። ፍትህ ዘርፍም የክራይ ሰብሳቢነት አድሎ አሰራር በሰፊው የሚታይበት ዘርፍ ሆኖ ነው ያየነው። የሥነ ምግባር ጉድለት፣ በተለይ ዳኞች የሥራ ሰዓት አለማክበር፣ ችሎት ተሰይሞ እነሱ ሌት ሆኖ ነው የሚመጡት። ምንም ተገልጋዩም ሆኖ ምንም የሚሰማቸው አይነት በአካልም ያየነው ማለት ነው። ተገልጋዮችን ማጉላላት፣ አልፎ አልፎም ማመናጨቅ ይታያል። ከባድ ወንጀል የፈጸሙ ሰዎችን በገደብ ወይም በትንሽ ቅጣት መልቀቅ፣ ይሄ አብዛኛው ላይ የሚነሳ ነው። ዳኞች ተከሳሽና አቃቤ ሕግ ግን በኩል አይን ሁለት ነገር ነው። እዚህ ዳኞች ተከሳሽና አቃቤ ሕግ በኩል አይን አይሙ ስንል አንዳንዴ ለተከሳሹ ያደሉና አቃቤ ሕግ ላይ ያልሆነ ነገር ሁሉ ይፈጽማሉ። አንዳንዴ ደግሞ ጥቅም ያልሰጠ ተከሳሽ ከሆነ ከአቃቤ ሕግ ጋር ይወግኑና ሁለቱም ሳይድ ነው የታየው፣ ሁለቱም ቅሬታ ነው የሚነሳው። እዚህ ላይ በአቃቢያን ሕግ በኩል ሆን ተብሎ ተገቢውን ሕግ ጠቅሶ አለመክሰስ፣ ማጣራት የሚገባው ጉዳይ እንዲሁም ማስቀረት፣ ተጠርጣሪዎች ጥፋተኛ ለማስባል ብቻ መስራት ብሎ የሚያነሱትም አለ። ምስክሮች ማስጠናት፣ ይህም ብዙ ጊዜ የሚያነሱ በግድ ይህን መስክር ተብሎ ማስፈራራት፣ ካልመሰከር እዚሁ ትቀርማታለህ፣ አንተም ትታሰራለህ የሚል የማስፈራራ ምስክሮች የሚሰማቸውን ከመናገር ሁሉ ችግር የሚፈጠርበት ሁኔታ አለ የሚል ነው የሚያሳየው ጥናቱ። ህጉ በሚያዘው መልኩ የፖሊስ ስራ ምርመራ አለመመርመር፣ ጉቦ ለማግኘት በማሰን ሁን ብሎ ግለሰቦችን ማሰር፣ ጥብቅና አገልግሎት ሲፈለግ ጥቅም ትስስር፣ አሁን እዚህ ጋር አብዛኛው ያየነው ምንድነው፣ ሰው ጠበቃ ሲፈልግ ጠበቃ ሙያው እንዴት ነው ተከራክሮ ያሸንፋል ሳይሆን ማንን ዳኛ ያውቃል፣ ፕራክቲካል ዳኛ ማንን ነው የሚያውቀው ተብሎ ነው ጥብቅና ሁሉ እየተፈለገ ያለው። እና ደላሎች እዚህ ሴክተርም ላይ በሰፊው ይታያሉ። ሌላው ከፍተኛ አመራር ጣልቃ ገብነት ነው። ይሄን ፋይል ዝጋ፣ ምርመራም ከተጀመረ አቁም እንባላለን የሚል ራሳቸው ባለሙያዎቹ የሚያነሱት ነው። እንገደዳለን በቃ ይሄን ካላቆም፣ ኢቭን ጥቃት የደረሰባቸው ባለሙያዎችም ተናግረዋል። እንዲህ አልዘጋም ብዬ በመከራከሬ ከቦታ ተነስቼ ወደ ገጠር ሁሉ የተወረወሩ ሰዎችም እንዳሉ ለማየት ተችሏል። ከቤተሰብ እንዳንገናኝ ወይ ብር መክፈል ወደ ድርድር እንድንሄድ ስለሚፈለግ ከታሰሩበት አካባቢ ካለበት ቦታ አንስተው ሌላ ቦታ እስር ቤት ይወስዷቸዋል። ያኔ ድርድር ይመጣል በብር። ኢቭን ትግራይ ላይ የተከሰተ አንድ ከሙስተኝነት ከአድሎ ጋር የተያዘ ሀብት ያለው ሰው እስር ላይ ራሱ አይታሰርም። ከተማ ሲሰራ እየዋለ ነው የሚመለሰው። ሌሎች ክልሎችም ታይተዋል። ትግራይ ግን ማሳያ የተቀመጠው ምንድን ነው? በህገወጥ መንገድ የታሰሩ ተፈርዶባቸው እስር ቤት ያሉ ባለሀብት ከዛ መንገድ ላይ ሲሄዱ ሰው ገጭተው ሌላ ክስ ተመሰረተባቸው እስር ላይ ያሉ ማለት ነው። እና ይሄ ራሱ ታሪ አይደለም።
መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።